ከዚህ ቀጥሎ የእመቤታችን መቅድመ ተአምር በየእሁድና በሰላሳ ሶስቱ በዓላት ብስነ ማርያም የሚባል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የጥን በረድኤት እግዚአብሔር አኖ መቅድመ ተአምር ያህል ብስነ ማርያም በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ማምኜ መንፈስ ቅዱስን ሰራጺ ብዬ ምንም ለአጥቂቅ አካላት ሶስት ብል በባህሪ በህልውና አንድ አምላክ ብዬ አምኜ ረድኤት እግዚአብሔርን አጋዥ በማድረግ የእመቤታችን የተአምራን መቅድም ማንበብ ይጀምራለሁ። ይህ የስርዓት መጽሐፍ የምስር ዕፃ ከሚሆን ከማልቃ ቦታ የወጣ ነው። ከሐዋርያው ከማርቆስ ወንበር ተገኝቶ የሰሩትና ያዘጋጁትን መምህራን እመቤታችን ዘወትር የምትነጋገራቸው ሃይማኖታቸው የቀና ምስጢርን የሚያስተምሩ ክቡራን የሚሆኑ ሊቃነ ጳጳሳት ናቸው። በራእይ የምትነጋገራቸው ጊዜ አለ። በህልም የምትነጋገራቸው ጊዜ አለ። ተገልጻም የምትነጋገራቸው ጊዜ አለ። እኚህም ድንቅ ድንቅ ተአምራትን የሚያደርጉ አባ አብርሃም፣ አባ ማርቆስና አባ ማቴዎስ ናቸው። እንደተነጋገረቻቸውና ፍጹም ተአምራትንም እንዳደረገችላቸው የተአምራታቸው ዜና የእመቤታችንን ተአምራት በሚነገር መጽሐፍ ተጽፏል። አባ ሚካኤልና አባ ገብርኤል የሚባሉ ጳጳሳት ዘመን አባ ዮሐንስም ኤጲስቆጶስነት በተሾመ ወራት ከግብጽ ወደ ኢትዮጵያ በወጡ በሶስተኛው ዓመት የስርዓታቸውን መጽሐፍ ከአረብ ቋንቋ ለኢትዮጵያ ሰዎች በግዕዝ ቋንቋ ተተረጎመች። ቆስጠንጢኖስ የተባለ ንጉሳችን በዘርዓ ያዕቆብ ዘመን በነገሰ በሰባት ዓመት የስርዓታቸውን መጽሐፍ እንዲህ ይላል። በየሳምንቱ እሁድ እሁድ በእመቤታችን በሰላሳ ሶስት በዓላት በቤተ ክርስቲያን ሁሉ በፍጹም ክብር በብዙ ደስታ የእመቤታችንን ተአምሯን ማንበብን አያስታጉሉ። እመቤታችን ከፍጥረት ሁሉ የከበረች ንዕድ ክብርት ናትና ከእግዚአብሔርም በታች እንደ እመቤታችን የከበረ የለምና። ስለዚህ በዕለተ እሁድ በእመቤታችን በዓላት ሁሉ የእመቤታችንን ተአምር ማንበብን እንዳያስታጉሉ አወገዙ። በዓላቶቿም እኒህ ናቸው። በነሐሴ በሰባት ቀን የተጸነሰችበት ነው። በነሐሴ በ16 ቀንም ስጋዋ ያፈለሰበት ያረገበት ነው። ከ16 ጀምሮ እስከ 21 ቀንም ድረስ ከነሐሴ 16 ቀን እስከ ነሐሴ 21 ቀንም ድረስ እንደ ልዩዋ ትንሣኤ በዓል አድርገው ያክብሩ። በመስከረም በ10 ቀንም የእመቤታችን ስዕል የመሪና ቦታ ወደምትሆን ጼሬና ወደምትባል አገር ገብታ የተቀመጠችበት ነው። ይህችም ስዕል ስጋን የለበሰች ትመስላለች። ከፊቷ ወዝ ሲወጣ ይታይ ነበር። በዚህም ወር መስከረም በ21 ቀን ትከብራለች። በጥቅምት በ21 ቀንም ትከብራለች። በህዳር በ6 ቀንም ቁስቋም በምትባል ሀገር ገብታ የተቀመጠችበት ነው። በህዳር በ21 ቀንም ዘካርያስ የመቅደስ ፋና ሲያበራ ያየበት ነው። በታኅሳስ 3 ቀንም ወደ ቤተ መቅደስ የገባችበት ነው። በዚህ ወር በ21 ቀንም ትከብራለች። በ22 ቀንም ደቅስዮስ የሚባል ኤጲስቆጶስ በዓሏን ያከበረበት ቀን ነው። በዓሏን ባከበርላት በዚሁ ቀን በሰው እጅ ያልተሰራ ሰማያዊ ልብስ፣ ሌላ መምህር የማይቀመጥበት ወንበርም ሰጠችው። በታኅሳስ 28 ቀንም በዘመነ ዮሐንስ የጌታን ልደት የሚከበርበት ነው። በ29ም መድኃኒታችን ኢየሱስ ክርስቶስን የወለደችበት ነው። በጥር በ21 ቀንም ያረፈችበት ነው። የካቲት 16 ቀንም መታሰቢያን ላደረገና ስሟን ለጠራ የምሕረት ቃል ኪዳን ልጅዋ የሰጠበት ቀን ነው። በዚህ ወር በ21 ቀንም የምትከበርበት ነው። መጋቢት በ21 ቀንም በዓልዋ ነው። በዚህ ወር መጋቢት በ29 ቀንም መድኃኒታችንን ኢየሱስ ክርስቶስን የጸነሰችበት ነው። ሚያዝያ በ21 ቀንም በዓልዋ ነው። ግንቦት በ1 ቀን የተወለደችበት ነው። መስከረም 10 ቀን ልደቷንም የሚሉ አሉ። እኛ ግን በተረዳ ነገር አባቶቻችን ሊቃውንት እንዳስተማሩን ልደቷን ግንቦት 1 ቀን ነው እንላለን። በዚህ ወር በ21 ቀንም በግብጽ አገር ደብረ ምጥማቅ በምትባል ለተሰራች ቤተክርስቲያን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉ ሰዎች ይሰበሰባሉ። ከአገሩም ሁሉ ይመጣሉ። እነዚህም ሁሉ ሰቀላ ሰርተው ድንኳን ተክለው አገወር ጥለው ይከተማሉ። ከ1 ቀን ጀምረው እስከ 25 ቀን ድረስ በፍጹም ደስታ ነው በፍጹም ክብር የድንግልን በዓሏን ማክበር ይጀምራሉ። ድንግልም ከግንቦት 21 ቀን ጀምራ እስከ 25 ቀን ድረስ ሳታቋርጥ በእነዚህ በአምስቱ ዕለታት ከመላእክት ከጻድቃን ከሰማዕታት ጋር ትገለጥላቸው ነበረ። ክርስቲያንም እስላምም በግሃድ ተገልጻ ያዩዋት ነበር። በፍጹም ክብር በፍጹም ደስታ በዓሏን ያከብሩ ነበር። በ21 ቀንም በ22 ቀንም በ23 ቀንም ከእሳቸው ጋር በ24 ቀንም ወደ ግብጽ አገር የገባችበት ታላቅ በዓል ነው። በዚህም ወር በ25 ቀንም ልጇ ያደረቁ በትሮችን ተክሎ ያለመለመበት ነው። በሰኔ በ8 ቀንም ለሕሙማን ድህነት ሊሆን ልጇ ውሃን ከአለት ላይ ያፈለቀበት ነው። ሰኔ 20 ቀንም ሐዋርያት የተሰበሰቡበት ልጅዋን ቤተ መቅደሷን ለመስራት የወረደበት ነው። በ21 ቀንም ቤተ መቅደሷን ያከበረበት ነው። ሐምሌ 21 ቀንም ትከብራለች። አምላክን የወለደች በድንግልና ሥጋ በድንግልና ነፍስ የጸነች ወር እመቤታችን በዓላቶቿ ሁሉ 33 ናቸው። እንዲህንም በዓላት እንደ እሁድ ሰንበት አድርገው ያክብሯቸው። ከዓመት እስከ ዓመትም እስከ ዘላለም ድረስ ምንም ስራ አይስሩባቸው። አምላክን በወለደች በድንግልና ሥጋ በድንግልና ነፍስ በጸነች በእነዚህ በክብርት እመቤታችን በዓላት እሁድ በተዋሪ ሰንበት ሁሉ የእመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ስማቸውን የጠራናቸው ሊቃነ ጳጳሳት አውግዘዋል። ወንዶችንም ሴቶችንም ቢሆኑ ደዌ የታወቀ ኃጢአት ስጋን የሚያስነጥፍ ወደ ቤተ ክርስቲያን መግባት የሚከለክል ስራ ሁሉ ካልከለከላቸው በቀር እመቤታችን ማርያም ተአምራቷን የምናገር መጽሐፍ ሲነበብ የሚሰሙትን ወንዶችንም ሴቶችንም ሁሉ ቢሆን ትባርካቸዋለችና አምላክን በወለደች የድንግልና ሥጋ ድንግልና በጸናች በእነዚህ በክብርት እመቤታችን በዓላት እሁድ በተባለች ሰንበትም ሴቶችም ወንዶችም በቤተ ክርስቲያን ይሰብሰቡ። ፍቅር ያለው አገልግሎትም ከተፈጸመ በኋላ የወርቅ የብር ጌጣጌጥ ያለበት ሽልማታቸውን ከእጃቸው፣ ከጣታቸው፣ ከአንገታቸው፣ ከጆሮቻቸው፣ ከራሳቸውም ያውጡ። ነገር ግን ጳውሎስ እንደተናገረ ሴቶች በቤተ ክርስቲያን ራሳቸውን ይከናነቡ፣ የእመቤታችንም ተአምር ለመስዋዕት ልቦናቸው በመሰብሰብ ይዘጋጁ። ፍጹም ዝምታ ይሁን፣ የሚናገር አይኖር፣ የበረታ ቆሞ የደከመ ተቀመጥ ወይስማ። የእመቤታችን ተአምር ከማነው አስቀድሞ ሊቀ ጳጳሳት ቢኖር ሊቀ ጳጳሳት ይባርክ፣ ሊቀ ጳጳሳት ባይኖር ጳጳስ ይባርክ፣ ጳጳስ ባይኖር ኤጲስቆጶስ ይባርክ፣ ኤጲስቆጶስ ባይኖር ከቀሳውስት በማዕረግ የሚበልጥ ቄስ አራት ማዕዘን ይባርክ። ከዚህ በኋላ ሊቀ ጳጳሳት ከዘውዱን ከራሱ ያውርድ፣ በታቦቱን ፊት ሶስት ጊዜ ይስገድ። ጳጳስም ቢሆን ኤጲስቆጶስም ቢሆን ቄስም ቢሆን ሶስት ጊዜ ይስገድ በከፍተም ዜማ ይህን ይናገር። ያብሩክ እግዚአብሔር አብ አዜ ኩሎ ዓለም አምላክን ወቡሩክ ወልደ ኃይል ወተወልደ ማርያም ቅድስት ድንግል ማርያም እግዚአነ ወቡሩክ መንፈስ ቅዱስ ወራቅሊት ወጥመጥኒ ወመጽየቁልነ ስዋት ወክብር ይደል ለቅዱስ ቅዱስ አብ ወወልድ ወመንፈስ ቅዱስ ፍሬ ኩሎ ጊዜ ኢዜኒ ወዘልፈኒ ወለዓለም ዓለም